ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ቅዳሜ ነሐሴ 4 2011 ዓ.ም ስርጭታችን ጀመረ። የዩናይትድ ስቴትሱ የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር የቀለም ትምህርትና የመሪነት ስልጠና ከሰሞኑ ተጠናቋል።
የተሻለ የመናገር መብታችን የተጠበቀበት ጊዜ ነው እና ሁላችንም በተሰማራንበት ዘርፍ ከጤና እስከ ኤጁኬሽን እስከ ቴክኖሎጂ ማንኛውም የሥራ ዘርፍ ላይ ፖሊሲዎች ኢምፓክት እንዳላቸው እናውቃለን። ይሄንን ፖሊሲ ደግሞ መጠምዘዝ፣ ማዞር፣ ሞዲፋይ ማድረግ የምንችልበት እድል ተሰጥቶናል።
የሰማችኋት ናኦሚ ተሾመ አሰግድ ትባላለች። የወጣቶች ጉድኝት መርሃ ግብሩ ተሳታፊ ነበረች። ከሷና ከሌሎች ተሳታፊዎች ጋር ያደረግነውን ቆይታ የያዘ ዝግጅት በዚህ ምሽት ይዘን እንቀርባለን። በማስከተልም ሰሞኑን ያረፉትን አምባሳደር አያሌው ማንደፍሮን እናስታውሳለን።
አሁን ያሉት ዛሬ ኢትዮጵያ የአፍሪካ ዲፕሎማቲክ ማዕከል ነች ስንል በእናቶ አያሌው ማንደፍሮና በሌሎችም በእናቶ ከተማም ድካምና ድንቅ በሆነ ስራ የተገነባ መሆኑን ማስታወስ ይገባናል። ማስታወስ ብቻ ሳይሆን እነሱ እንደዛ ተከብረው ኢትዮጵያንም አስከብረው የኢትዮጵያን ዲፕሎማሲ ከፍተኛ ሚና እንዲጫወት የቻሉበት ምንድን ነው የሚለውን ሁልጊዜ ማስታወስ ያስፈልጋል።
የቀድሞ ዲፕሎማት ዶክተር ፍቅረ ማርያም ፀሐይ ናቸው።
ክቡር አምባሳደር አያሌው ማንደፍሮ፣ በተለይም በዚህ በምኖርበት አካባቢ ኢትዮጵያዊነትን አግዝፈው በስብዕናቸው የሚያሳዩ ታላቅ አባት ነበሩ።
እኚህ ደግሞ አቶ አቤል ጋሼ ይባላሉ። የሜሪላንዷ ደብረገነት መድኃኔዓለም ቤተ ክርስቲያን አስተዳደር ቦርድ ፕሬዚደንት ናቸው። ይዘናቸዋል። አብራችሁን ቆዩ። ፕሮዲሰሯ ብርሃን ኃይሉ ነች። የማስተናግዳችሁ ቆንጅት ታየ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። የተከበራችሁ ሙስሊም ምዕመናን እንኳን ለአረፋ እንዲሁም ለኢዳል አድሃ አደረሳችሁ። ኢድ ሙባረክ። በማህበራዊ ሚዲያ የሚንጸባረቅና አመራሩም የሚጋራቸው ካላቸው የብሔር ጽንፈኛነት አመለካከቶች መውጣት ይገባል ብሎ የኢህአደግ ሥራ አስፈጻሚ ኮሚቴ እንደሚያምን ተገለጸ። የብሔር ጽንፈኛነት ለሀገር አንድነት እንቅፋት መሆኑንም ኮሚቴው መገምገሙን የሥራ አስፈጻሚ ኮሚቴው አባልና በኢህአደግ ምክር ቤት ጽሕፈት ቤት የፖለቲካ ፓርቲዎችና ሲቪክ ማኅበራት ዘርፍ ኃላፊ አቶ ፍቃዱ ተሰማ ለአሜሪካ ድምፅ ተናግረዋል። እስክንድር ፍሬው አነጋግሯቸዋል። አጭር
በማህበራዊ ሚዲያው የሚንጸባረቁና አመራሩም የሚገዛቸው ካላቸው የብሔር ጽንፈኝነት አመለካከቶች መውጣት እንደሚገባ የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። ትናንት የሁለት ቀናት ስብሰባውን ያጠናቀቀው የስራ አስፈጻሚ ኮሚቴው የብሔር ጽንፈኝነት ለሀገራዊ አንድነት ተግዳሮት መሆኑንም አመልክቷል። እየታየ ያለው የብሔር ጽንፈኝነት ለሀገራዊ አንድነት አደጋ መሆኑንም አመልክቷል። እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ ናው ቱ ዘ ፉል ስቶሪ ቴክስት። ትናንት የተጠናቀቀው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በአገር ደረጃ የሚስተዋለው የብሔር ጽንፈኝነት ለአንድነት ተግዳሮት በመሆኑ መታገል እንደሚገባ ማሳሰቡ ነው የተገለጸው። የሥራ አስፈጻሚ ኮሚቴ አባልና በኢህአዴግ ምክር ቤት ጽሕፈት ቤት የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳዮች ዘርፍ ኃላፊ አቶ ፈቃዱ ተሰማ እንደገለጹት ኢትዮጵያዊ ማንነትን አስታርቆና አቻችሎ ማስኬድ ይገባል። ለውጡ በሚፈለገው ደረጃ ወደፊት እንዲሄድ የሚታትሩ እንዳሉ ሁሉ የቀድሞውን ይዞ የመቆዘም ህዝበኝነትና ወላዋይነት በአመራር ደረጃ እንዳለ ስራ አስፈጻሚ ኮሚቴው ተጠቁሟል። ይህም የኢህአዴግ አባል ድርጅቶች አንድ ሆነው በአንድ አቅጣጫና በተመሳሳይ ፍጥነት እንዳይሄዱ ማድረጉን በድክመትነት ገምግሟል። በዚህ ላይም ከጋራ ስምምነት ላይ መደረሱን ነው አቶ ፈቃዱ የገለጹት። ይህ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የተካሄደው ከአራቱ አባል ድርጅቶቹ ሁለቱ የተካረረ የቃላት መወራወር ውስጥ መግባታቸው በታየ ማግስት ነው። አደባባይ የወጣው የአዴፓና የህዋት የመግለጫዎች ፍጥጫ ስለ ገዢው ፓርቲ የውስጥ አንድነት ችግር የተናገረው ብዙ ነው። አቶ ፈቃዱ የሥራ አስፈጻሚ ኮሚቴው አንድነትን የሚጎዱ ነገሮችን በግልጽ መገምገሙን ጠቁመዋል።
ሁለቱ ድርጅቶች ያወጣቸው መግለጫዎች ከኢህአዴግ ባህል ያፈነገጠ ነው፣ ትክክል አይደለም የሚል ነው ያየው። የፈለገ ልዩነት ቢኖር ሻሃዲክ ባህል በፍረሰታይና ማክለ ኮሚቴ ቀርቦ ማዋያት መከራከር መተጋገል ሲቻል በዚህ ደረጃ በኦፊሻል የሆነ ኦፊሻላዊ የሆነ መግለጫ ማውጣት ለኢህአዴግ አንድነት ጠቃሚ እንዳልሆነ ከባህሉ ያፈነገጠ እንደሆነ ስሜት የተጨነጨነው መሆኑን ሂስ የተደረገበትና ትክክል እንዳልሆነ ነው የታየው ማለት ነው።
አንደኛው ላይ ጣቱን እንዳይቀስርና ራሱን ወደ ውስጥ ከለውጡ አንጻር ይላል ራሱን ወደ ውስጥ እንዲመለከት ነው ከመግባባት ላይ የተደረሰው ወይም ውይይት ግምገማ የተደረገው ብለዋል ቀደም ሲል ሲገልጹልኝና ይሄኛው ነው ጥፋተኛ ይሄኛው እንዲማረግ የለበትም በሚል ነው ወይስ ሁለቱንም በከዚህ ድርጊት ተቆጠቡ የሚል ነው የነበረው የግምገማ አካሄድ?
ከዚህ ድርጊት መቆጠብ አለባቸው ነው ከኢህአዴግ ባህል ውጪ ነው ማንኛውም አይነት ልዩነት ቢኖር በኢህአዴግ ባህል የራሳችን መድረክ ፕላትፎርም ስለላለን በዛ መቅረብ ሲገባቸው ልዩነትን በሚያሰፋና የመተጋገዝና የአጋርነትን የማያሳይ ነው ብሎ ነው ኢህአዴግ የገመገመው።
አንዱ ድርጅት በሌላው ላይ ጣት መቀሰር ሳይሆን ራሱን ከለውጡ አንጻር እንዲመለከት ከድምዳሜ ላይ ተደርሷል ብለዋል። በደቡብ ክልል የተነሱ ያሉ የክልልነት ጥያቄዎችን በተመለከተም ደሂድን ያስጠናውን ጥናት በአውንታ መመልከቱን ገልጸዋል። ትናንት በተጠናቀቀው የሥራ አስፈጻሚ ኮሚቴ ስብሰባ የኢህአዴግ አጋር ድርጅቶች መሪዎችም ተሳትፈዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ክቡራን አድማጮች፣ ክቡራትና ክቡራን አድማጮች፣ በዘገባው መጀመሪያ ላይ ለገባው የዘገባው አካል ያልሆነ ድምጽ ይቅርታ ጠይቃለሁኝ። እስክንድር ከአቶ ፍቃዱ ጋር ያደረጋቸው ሌሎች ርዕሰ ጉዳዮችንም ይዞ ይመለሳል በሌላ ዝግጅት። ሊቢያ ዋና ከተማ ትሪፖሊ ላይ የተዋጉ ያሉ ኃይሎች ተኩስ ለማቆም ተስማሙ። ተፋላሚዎቹ ወገኖች ስምምነቱ ላይ የደረሱት በአረፋና በኢድ አል አድሃ ምክንያት መሆኑ ታውቋል። ታንዛኒያ ውስጥ በሞሮንጎ ከተማ በአንድ የነዳጅ ማመላለሻ ላይ በደረሰ ፍንዳታ ቢያንስ 57 ሰው በቃጠሎ መሞቱን ፖሊስ አስታወቀ። አንዲት የስፓኝ ረድኤት መርከብ ከሜዲቴራኒያን ባህር ላይ ከአደጋ ያተረፈቻቸውን 39 ፍልሰተኞች እንደምትቀበል ማልታ ዛሬ አስታወቀች። የሰሜን ኮሪያው መሪ ኪም ጆንግ ኡን አነስተኛ ይቅርታ የያዘ ደብዳቤ እንደላኩላቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ገለጹ። ጊዜ ካገኘን ዘርዘር ያሉ ዘገባዎችን ይዤ መለሳለሁኝ። አሁን ወደ ቀሪ ዝግጅቶች ልመልሳችሁ፣ አብራችሁን ቆዩ።
የዓለም ዜናዎቹን አደመጥን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ በናይል ሳት ቪኦኤ 24 ላይ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 4 2011 ዓመተ ምህረት ምሽት ፕሮግራማችን ነው። ከዚህም ከዚያም ሰሞኑን በዋሽንግተን ዲሲ አካባቢ በ84 ዓመት ዕድሜያቸው ያረፉት አምባሳደር አያሌው ማንደፍሮ በሚያቋቸው አንደበት ይታወሱ። አገራቸውን በከፍተኛ የዲፕሎማሲያዊ ኃላፊነት ቦታዎችና በመከላከያ ሚኒስትርነትም ጭምር ያገለገሉት አምባሳደር አያሌው ማንደፍሮ በ84 ዓመታቸው ባሳለፍነው ሳምንት ከዚህ ዓለም ተለይተዋል። ኑሯቸውን ለአያሌ ዓመታት በዩናይትድ ስቴትስ ቨርጂኒያ አሌክዛንድሪያ ከተማ ያደረጉትና በጥቂት ቀናት ህመም በሚወዷቸው ቤተሰቦቻቸው ተከበው ያረፉት አምባሳደር አያሌው በቤተሰባቸው እንደተገለጸው እንደ ዘወትር ጸሎታቸው ሁሉ ሆኖላቸው ስቃይ የሌለበት ሰላማዊ እረፍት አግኝተዋል። ስትቆረቆር ጀምረው ባገለገሏት በውጣ ወረዷ አብረው በወጡ በወረዱላት ደብረገነት መድኃኔዓለም ቤተክርስቲያን ሐሙስ ለጠዋት ቤተሰቦቻቸው ወዳጆቻቸውና የቤተክርስቲያኒቱና በአጠቃላይም የኢትዮጵያውያን ማህበረሰብ አባላት በተገኙበት የጸሎተ ፍትሐት ከተካሄደ በኋላ አስከሬናቸው ወደ አዲስ አበባ ተጉዞ በዛሬው ዕለት ሥርዓተ ቀብራቸው በመንበረ ጸባኦት ቅድስት ሥላሴ ካቴድራል መካነ መቃብር ተከናውኗል። አምባሳደር አያሌው ከባለቤታቸው ከወይዘሮ ጸዳለ ከበደ ጋር በጽኑ ፍቅር በታነጸ የትዳር ዘመናቸው ዶክተር ምህረትንና አቶ ሙሴን ወልደው በእንክብካቤ በሀገር ፍቅር ኮትኩተው አሳድገዋል። ሶስት የልጅ ልጆችንም አፍርተዋል። ማህበረሰባችን መካሪ አስተዋይ አባት አጣ፣ ቤተክርስቲያናችን ምሰሶዋን አጣች ብለው ያዘኑ ብዙዎች ናቸው። የአምባሳደር አያሌውን ብልህነት የተመላ የዲፕሎማሲ ጥበብ እንደ ወጣት ዲፕሎማት በውጭ ጉዳይ ሚኒስቴር ስሰራ በሚገባ ተከታትዬ እውቀት ቀስሜያለሁ። ከዚያም ወዲህ ብዙ ተመረጥበታለሁ። የሙያም የታላቅ ወንድምነት ምክራቸውንም አረሳም ያሉን ዶክተር ፍቅረ ማርያም ጸሐይ ይባላሉ። ዶክተር ፍቅረ ማርያም በስዊዘርላንድ እና በፈረንሳይ በዲፕሎማትነት ያገለገሉ የፖለቲካ ሳይንስ ምሁር ናቸው። በአሁኑ ጊዜ ኑሯቸውን ቫንኩቨር ካናዳ አድርገው በሉተራን ፌዴሬሽን ግብረሰናይ ድርጅት በከፍተኛ የፖሊሲ አማካሪነት ይሰራሉ። አቶ ፍቅረ ማርያም ለስርጭታችን በእንግድነት ለመጀመሪያ ጊዜ ይመስለኛል የቀረቡት። በእንዲህ ያለ የሐዘን ወቅትም ቢሆን እንኳን ደህና መጡ ላለሁ። አምባሳደር አያሌውን እንግዲህ እርሶ በሳቸው እድሜ አይደሉም፣ አንጋፋዎቹን የሳቸውን የሙያ ባልደረቦች ደግሞ አግኝተን እናነጋግራለን። እርሶ ግን እንደምን ይገልጿቸዋል አምባሳደር አያሌውን?
አመሰግናለሁ ቆንጂት። ክቡር አምባሳደር አያሌው ማንደፍሮ የምገልጻቸው የኢትዮጵያ ዲፕሎማሲ በዓለም አቀፍ ደረጃ በተለይም ደግሞ በአፍሪካ አህጉር ከፍተኛ ቦታ እንዲኖረው አገራቸውን በቅንነትና በከፍተኛ ብቃት ካገለገሉ ዲፕሎማቶች አንዱ ናቸው። እርግጥ ነው ከእሳቸው ጋር የሰሩም አሉ፣ እንደነ አቶ ከተማ፣ ሌሎችም። አምባሳደር አያሌው በቁልፍ በመሆን የኢትዮጵያን ዲፕሎማሲ ከፍተኛ ቦታ ለማድረግ የረዱ ትልቅ ሰው ናቸው።
ዋና ዋና ክንዋኔዎቻቸው በዲፕሎማሲው ረገድ ምን ምን ናቸው ዶክተር ፍቅረ ማርያም?
እርግጥ ነው እኔ ውጭ ጉዳይ ዋናው መስሪያ ቤትም ነበርኩኝ፣ እንዲሁም በውጭ በፓሪስም በጄኔቫም ተባበሩት መንግስታት ድርጅት ተመድቤ አገልግያለሁ እና ወደ መጨረሻው እሳቸው አሜሪካን አምባሳደር ሆነው ነው እኔ ውጭ ጉዳይ በአፍሪካ የጎረቤት ሀገሮች ኃላፊ ሆኜ የሰራሁት። ይሄ እሳቸውን አገልግሎት ለማየት በእድሜም አልበቃውም አልደረስኩበትም። የሆነ ሆኖ በራሴ በግሌ ባጠናሁት የአምባሳደር አያሌው አገልግሎት ዘመናቸው በከፍተኛ ደረጃ ያንጸባረቀው በፈረንጆች አቆጣጠር በ60ዎቹ ዓመታት ነው እና ይህም ሊሆን የቻለው የአፍሪካ አንድነት ድርጅት ጋር የተያያዘ ነው። ከዛም ቀደም ብሎ አፍሪካ ሀገሮች ከቅኝ ግዛት ለመላቀቅ ትግል ላይ ኢትዮጵያ የተለየ ቦታ ስለነበራት በእኛ ነጻነቷን ጠብቃ የነበረች ሀገር በተባበሩት መንግስታት መስራች ሀገር እንደመሆኗ የግርማዊነታቸው ደግሞ ከፍተኛ የበሰለ አመራር ተጨምሮበት የእሳቸው ሹማምንት እንደ አምባሳደር አያሌው ሌሎችም በዛ ውስጥ ያደረጉት እንቅስቃሴ ነው። ለአፍሪካ ሀገሮች ነጻ ለመውጣት ያደረጉት እንቅስቃሴ ነው። ከዛም በላይ በከፍተኛ እንቅስቃሴያቸው የአፍሪካ አንድነትን ለመመስረት የተደረገው እንቅስቃሴ ነው እና የአፍሪካ አንድነት ድርጅት ነጻ ከወጡ በኋላ ዋናው ለአፍሪካ አህጉር አንድ የራሳቸው የሆነ ማህበር እንዲቋቋም ብዙ ከዛም ቀደም ብሎ የተደረጉ እንቅስቃሴ ነበሩ። ያንን በአንድነት ለመመስረት በጣም ረቂቅ በሆነ ዘዴ መተመላበት አካሄድ ከሰሩት ዲፕሎማቶች አንዱ አምባሳደር አያሌው ናቸው።
በሌሎችም እንዲሁ ለምሳሌ ከሶማሊያ ጋር በነበሩ ግጭቶችና ግንኙነቶች፣ ሶቪየት ህብረትንም በሚመለከት ብዙ የሰሯቸው የዲፕሎማሲ ስራዎች እንዳሉ ሲነገርላቸው ቆይቷል። ዶክተር ፍቅረ ማርያም
አምባሳደር አያሌው ኢትዮጵያ ቢወጣ በኋላ ኢትዮጵያ ገለልተኛ ፖሊሲዋ ይዛ እንድትቆይ ይረዱና ይታገሉ ከነበሩት አንዱ ናቸው እና ኢትዮጵያ የማንም ሀገር ጥገኛ ሳትሆን ክብሯን ጠብቃ የገለልተኛ ፖሊሲ አቋሟን ጠብቃ እንድትኖር ካደረጉት ዲፕሎማቶች አንዱ ናቸው። ይሄ አብዮቱ ከጀመረ በኋላ በጣም ከባድ ሁኔታ ነው። ምክንያቱም ዓለም በሁለት ጎራ ተከፋፍሎ ስለነበረ እና ኢትዮጵያ በሶማሌ ወረራ ምክንያት ወደ ሶሻሊስት ካምፕ ሄዳ ነበር እና ያ የገለልተኛ ፖሊሲ አቋም ለሚከተሉት ዲፕሎማቶች ከፍተኛ አደጋ ጭምር እያደረገ ነው። እንዳውም ግድያ ሙከራ ሲደረግባቸው ከዛ ጋር የተያዘ ነው። የሆነ ሆኖ አምባሳደር አያሌው ሞቃዲሾ አምባሳደር ሆነው ሲሰሩ የኢትዮጵያ አብዮትም ተጀምሮ ነበር። ሶማሊያ ከሶቪየት ህብረት በገፍ መሳሪያ በሀርጌሳ በኩል ይጎርፍላት ነበር። ይሄ ዞሮ ዞሮ ኢትዮጵያ ላይ ወረራ ለመፈጸም የታቀደ መሆኑን በመገንዘብ የኢትዮጵያን አመራር ይሄ ነገር ወዴት ነው የሚሄደው እና አስቸኳይ ዝግጅት በዲፕሎማሲም ሆነ በሌላ እንዲሆን ያደረጉ በከፍተኛ ድካም የታገሉ ሊቅ ናቸው እና ይሄ ነው። በዛ በኋላ የመከላከያ ሚኒስትር ሆኖ ነበር። ከዛም በኋላ ወደ አሜሪካም ተመድበው በአምባሳደርነት ካገለገሉ በኋላ ነው ወደ ስደት ሊበቁ የቻሉ። አይዲዮሎጂያቸው፣ ዶክትሪናቸው በሙሉ ከብሔራዊ ጥቅም ጋር የተያያዘ ነው። እና አሜሪካ ሀገር በሚሄዱበት ጊዜ ኢትዮጵያ በኩልነት ከአሜሪካ ጋር መልካም ግንኙነት እንድትፈጥር ለማድረግ ነው እዛ የተላኩት። ይሄ ኢትዮጵያ ውስጥ ካሉት አንዳንድ ፋክሽንስ ወይም ግሩፖች እነሱን አያስደስታቸው። እንደዚህ በጣም ከፍተኛ እውቀትና ብልሃት ያለው ዲፕሎማት በአሜሪካ መመደብ አሜሪካን ከኢትዮጵያ ጋር ሊያፋቅር ሊያስማማ ይችላል የሚል አዝማሚያ ሊፈጥር ስለሚችል በዚህም ምክንያት ነው የግድያ ሙከራ የተደረገባቸው። ከዛ በኋላ ለምክክር ወይም ለሌላ ተብሎ ቢጠሩ ግጠኛ ነኝ አደጋ ሊኖር ይችላል። እንግዲህ ይሄ በጣም የታወቀ ነው። ወረራ በሚፈጸምበት ጊዜ አምባሳደር አያሌው ብቻ ሳይሆን ሌሎችም ዲፕሎማቶች ለምክክር እንዲመጡ ነበር ትዝ እንደሚለኝ። እኔ ውጭ ጉዳይ ነበርኩ የዛን ጊዜ። ምክክሩ ኢትዮጵያ ካምፕ ልትቀይር ስለነበረ ወደ ሶቪየት ወደ ሶሻሊስት፣ ያን ጊዜ የሁለቱ ፕሮክሲ ወር ሶማሊያ ከአሜሪካ ጋር ኢትዮጵያ ደግሞ ከሶሻሊስት ጋር በስትሆን እስከተወሰነ ድረስ ኢትዮጵያ ከሶቪየት ህብረት ጋር መሳሪያ እንደማታገኝ ብታገኝም ራስን ለመከላከል ብቻ የሚበቃ መሆኑንና በተለይም ደግሞ የኩባ ወታደሮች ኢትዮጵያ ለመኖራቸው እንዳይታወቅ ይሄን ለማመካከር ነበር አምባሳደሮቹ የተጠሩ። እና በዛን ጊዜ አምባሳደር አየለው ብቻ ሳይሆን ሌሎችም ፈቃደኛ ባለመሆን በስደት ቀርተዋል። እርግጥ ነው ደግሞ ያ በጣም በትንሽ ሁኔታ ነው እንድትገናኝ የቻልነው። የሆነ ሆኖ የእሳቸውን ብቻ ሳይሆን የሌሎቹንም የኢትዮጵያ ዲፕሎማቶች ያደረጉት ከፍተኛ ሚና በማወቅ እንደው ሊዘከርና በመጽሐፍም ተዘክሮ ሊጻፍ ይችላል እና መሆንም አለበት የሚል አቋም ነው ያለው።
ልጃቸው ዶክተር ምህረት አያሌው ማንደፍሮ በጸሎተ ፍትሐት ስነ ስርዓታቸው ላይ በመታሰቢያ ባደረገችው ንግግር የህይወት ታሪካቸውን ያባቴን ድምጻቸውን በየጊዜው እየቀዳሁ መዝገብ ይዣለሁ ብላ ስትናገር ነበር። እንግዲህ መጽሐፍ እንዲጽፉም ለአግባባ ሞክሬ ነበር ብላለች። ለቀሪው ትውልድም ለመጪ ዲፕሎማቶችም ትምህርታዊ የሚሆን ሰነድ ይወጣዋል ብዬ ተስፋ አድርጋለሁ። የወቅቱና የወደፊት የዲፕሎማሲ ሰዎች ምን ይማራሉ? እነ አምባሳደር አያሌውን ከመሳሰሉ ጎምቱ ዲፕሎማቶች
አሁን ያሉት ዛሬ ኢትዮጵያ የአፍሪካ ዲፕሎማቲክ ማዕከል ነች ስንል በእናቱ አያሌው ማንደፍሮና በሌሎችም በእናቱ ከተማም ድካምና ድንቅ በሆነ ስራ የተገነባ መሆኑን ማስታወስ ይገባናል። እና ማስታወስ ብቻ ሳይሆን እነሱ እንደዛ ተከብረው ኢትዮጵያንም አስከብረው የኢትዮጵያን ዲፕሎማሲ ከፍተኛ ሚና እንዲጫወት የቻሉበት ምንድን ነው የሚለውን ሁልጊዜ ማስታወስ ያስፈልጋል። ዲፕሎማሲ የአንድ ወቅት የአንድ ጊዜ ሳይሆን ከረጅም ትውልድ የመጣ መሆኑን በመገንዘብ ይሄ ተዘክሮ በመጽሐፍ ወጥቶ ማየት ለኢትዮጵያ ዲፕሎማቶች አሁን ላሉት ጥሩ ቱል ነው። ጥሩ ትምህርት ነው።
መልካም። እንግዲህ ዶክተር ፍቅረ ማርያም ፀሐይ ለሰጡን ቃል እጅጉን አድርጌ አመሰግናለሁ።
እኔም አመሰግናለሁ ቆንጅት።
የሜሪላንዷ ደብረገነት መድኃኔዓለም ቤተ ክርስቲያን በሕግ ጸንታ ጠብቃ እንድትቆም ያደረጉ አባቶች አንዱ ያሏቸው ደግሞ የቤተ ክርስቲያኒቱ የአስተዳደር ቦርድ ፕሬዚደንት አቶ አቤል ጋሼ ናቸው። እሳቸውን የመሰሉ ጎምቶች ማጣት እጅጉን ያጎላል ብለዋል አቶ አቤል።
የቮይስ ኦፍ አሜሪካ እኒህን ታላቅ አባት ለመዝከር ምድል ስለሰጣችሁን ከፍ ያለ ምስጋናዬን ላቀርብ እወዳለሁ። ክቡር አምባሳደር አያሌው ማንደፍሮ በተለይም በዚህ በምኖርበት አካባቢ ኢትዮጵያዊነትን አግዝፈው በስብዕናቸው የሚያሳዩ ታላቅ አባት ነበሩ። ከታሪክ አንጻር፣ ከፖለቲካ አንጻር በጠቅላላ በዓለም ያላትን ኢትዮጵያ ጉልህ ሚና ስለሚያውቁ በስደት በምኖርበት ሀገር ይህን እንዳንረሳ ጠንቅቀው የሚያስተምሩ የሚያሳውቁን ታላቅ አባት ነበሩ። በደብረገነት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከአለፉት 40 ዓመታት ጀምሮ ተቀለ ቤተክርስቲያን ውስጥ ጠቅላላ ጉባኤ በስርዓት ተደራጅቶ ህዝቡ የሀገሩን የሃይማኖት ስርዓት ከዚህ ካለው ከሀገሩ ስርዓት ጋር አዛምዶ በትክክል በህግ ቀርጾ የሚተዳደርበትን ሁኔታ ለመፍጠር የሚያስፈልገው ሰዓት በክቡር አምባሳደር እያሉ ያሉ ሰዎች በመገኘታቸው ጥርት ያለ የህግ ስርዓት ነድፈው በስርዓት የተመራ ከፍ ያለ ማማ ላይ የሚተዳደር ቤተክርስቲያን እንዲሆን ያደረጉ ትልቅ አባት ነበሩ።
አንዲት እንደዚሁ ከአምባሳደር አያሌው ጋር በቤተክርስቲያኑ በኮሚቴዎች እና በተለያዩ ስራዎች ያገለገሉ ሴት የምስክርነት ቃላቸውን ሲሰጡ ሳንቲም ከመቁጠር አንስቶ ለቤተክርስቲያኖቹ የሚያስፈልጉትን ማናቸውንም ስራዎች እኔን አይመጥንም ሳይሉ አብረውን ያገለገሉ ናቸው ብለው ሲያመሰግኗቸው ሰምቻለሁ።
ይሄ ቅድም ያልኩትን ገጽታቸው ነው ለሁላችንም እንደ ሀብት እንደ አንጡራ የምንቆጥረው ኢትዮጵያዊ ትህትናውን ነው፣ ቁም ነገሩን ነው፣ ዝቅ ብሎ ሌሎችን የማገልገል ሌሎችን የማክበር እንግዳም የመቀበል ስርዓቱ ነው። እንዲህ ያሉትን ትልቅ ፈርጥ የሆኑ የሀገራችንን ህዝባችንን ባህሎች ከተማርንባቸውና ካሳዩን ሰዎች እንደነዚህ ያሉ ታላላቅ አባቶች ናቸው። ቤተክርስቲያን የትህትና ቦታ መሆኗን በማወቅ የሚያስፈልጋትን በተለይ ደግሞ በስደት መጠን በምንኖርበት ጊዜ ከሀገራችን ያሉ ስርዓታችንን ለወጣቱ ለማስተማርም ቢሆን በጠቅላላውኑ አካሄዳችንን አሳምረን የኢትዮጵያዊነት ገጽታችን የከበረ የጨዋ ስርዓት ያለው መሆኑን እናቅ። እነዚህ አባቶች የሚመክሩ የሚያስሱ ናቸው። በቤተክርስቲያን ውስጥ በሚመጡ ስርዓት በማንኛውም መልኩ ውስጥ እኔ ከፍ ያልኩ ነኝ ወይም አምባሳደር ነኝ ወይም እንደዚህ ነኝ ከፍ ያልኩ ነኝ ብሎ የሚል አይነት ገጽታ የላቸውም። በሁሉም ቦታ በትህትና በተመደቡበት ቦታ የሚያገለግሉ ሌሎቻችንን ደግሞ አካሄዳችንን አሳምረን እንድንሄድ የሚገስጹ የሚያስተምሩት ናቸው እና ከዚህ አንጻር ነው እንግዲህ የኒህ አባት ጉምትነት የሚለካበት ወይም ታላቅነታቸው የምናውቀው። ይሄ አሁን ያለው ትውልድ ለኢትዮጵያ ያለው ቀናኢነት የሚለካው ከአባቶቹ የወረሰውን ስርዓት፣ ከአባቶቹ የወረሰውን አርበኝነት፣ ከአባቶቹ የወረሰውን የነጻነት መንፈስ ማራመድ መቻሉ ሲታወቅ ነው። በዚህ አንጻር በተለይ የክቡር አምባሳደር አያሌው ትውልድ ላለፉት 50-60 ዓመት የነበሩት ኢትዮጵያ ህልውናዋ በተደፈረበት ጊዜ ራሳቸውን አሳልፈው በጦር ሜዳ ከተሰለፉት ጀምሮ እንዲሁም ደግሞ ዘመናዊ ኢትዮጵያ በዓለም ላይ ማንነቷን በምታሳውቅበት ባለፉት 50-60-70 ዓመታት ውስጥ በዲፕሎማሲ ዙሪያ በተለያዩ ቦታዎች በየቦታው ቆመው የኢትዮጵያን ማንነት ያሳወቁ ታላቅ አባቶች እንደነዚህ አባቶች ናቸው። እነዚህ አባቶችን ማጣት በማን ተተክተዋል? ይሄ ትውልድ እንደነሱ የሰሩትን ስራ ይሰራሉ ነው። በተለይ ዛሬ ኢትዮጵያ መስቀለኛ መንገድ ላይ በተቀመጠችበት ጊዜ ያቆዩልንን አባቶቻችንን የማሰብ ነገር ይመጣል። በዚህ መነጽር ውስጥ ነው እንደ ክቡር አምባሳደር አያሌው ያሉ አባቶች መለካው። ከዚያም አልፎ ተልፎ ደግሞ እንዲህ ወደ ለፉት 50 ዓመታት እንደምታውቂው ኢትዮጵያውያን ከሀገራቸው ወደ ውጭ የጎረፉበት እና በተለያየ ቦታ በተለይ በዚህ በዋሽንግተን ዲሲ በጣም ትልቁ ቁጥር የሚገኝበት ነው። በዚህ አካባቢ ስንኖር ሀገራችንን፣ ባህላችንን፣ ታሪካችንን ይዘን እንደ ሌላው ህዝብ ከፍ ብለን እንድንታይ በማህበራት ስንደራጅ ራሳችንን በተለያዩ ማህበራዊ ባህላዊና በተለያዩ ሃይማኖታዊ ጉዳዮች ላይ ስንገለጽ ተስማምተን ተግባብተን እንድንሄድ ያደረጉን እንደነዚህ ያሉ አባቶች ናቸው። እንደነዚህ ያሉ አባቶች ከፊታችን ሲጠፉ ልክ ትልቅ ዋርካ የተቆረጠ ያክል ከዚህ አንጻር እውነት ነው ሀዘናችን ከፍ ያለ ነው። ግን የኢትዮጵያ ማህፀን አሁንም በዚህ በኩል ሌሎችንም ወጣቶችንም ፈለጉን ተከትለው የሚሄዱ እንደሚፈጥርና እንደሚኖሩ ኢትዮጵያም ከፍ ባለ ማዕረጓ ወደፊትም እንደምትና የእነዚህ አባቶች ስራና ቀናይነት ወደፊትም ይቀጥላል የሚል
አቶ አቤል ጋሼ እርሶንም የቤተ ክርስቲያኒቱን ቤተሰብም እንደዚሁ መጽናናትን እንዲያገኝ እንመኛለን። በጣም አመሰግናለሁ።
በጣም እግዜር ይስጥልኝ። በጣም አመሰግናለሁ። እግዜር ያክብርልኝ።
ለአምባሳደር አያሌው ማንደፍሮ ቤተሰብ፣ ለወዳጅ ዘመዶች ሁሉ መጽናናትን እንመኛለን። እንግዲህ የእድሜም የሙያም እኩዮቻቸውን ቤተሰቦቻቸውንም ጨምሮ በሌላ ጊዜ ለማግኘትና ለማነጋገር እንሞክራለን። አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር @voaamharic ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ለማግኘት ትችላላችሁ። የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር ከእንግሊዝኛ መጠሪያው ምህጻር ያሊ በቀድሞ የደቡብ አፍሪካ የነጻነት ታጋይ ኔልሰን ማንዴላ ስም የሰየመው የቀለም ትምህርትና የመሪነት ስልጠና ከሰሞኑ ተጠናቋል። ከ30 በላይ ኢትዮጵያውያን ወጣቶች በመርሃ ግብሩ ላይ ተሳትፈዋል። ከመካከላቸው ከአራቱ ጋራ ሀብታሙ ስዩም ቆይታ አድርጓል። ስለቀሰሙት ቁም ነገር፣ ስለመጪው ዘመን ትልማቸው ተጨዋውተዋል።
የማንዴላ ዋሽንግተን የወጣቶች የጉድኝት ወይንም የተሰስር መርሃ ግብር በየዓመቱ በመቶዎች የሚቆጠሩ ወጣት አፍሪካውያን የሚሳተፉበት የቀለም ትምህርትና የሙያ ስልጠና መርሃ ግብር ነው። ዘንድሮ ከ30 በላይ የሆኑ ኢትዮጵያን ከተለያዩ ዘርፎች ተመርጠው አይነተኛ የግንኙነትና የመማማር መድረክ በሆነው መርሃ ግብር ላይ ታድመዋል። ዛሬ ከነሱ መካከል ከአራት ወጣቶች ጋር ስለነበራቸው ቆይታና ስለመጪው ዘመን እቅዳቸው አጭር ውይይት አስተናርተናል። ራሳቸውን በማስተዋወቅ ይጀምራሉ።
ናሚ ተሾመ እባላለሁ። በሞያዬ ሐኪም ነኝ። በማህበረሰብ ጤና ዙሪያ ስፔሻላይዝ አድርጌ ነው የምሰራው። በኢትዮጵያ በነበረኝ ቆይታ ገና ከሕክምና ትምህርት ቤት ጀምሮ የበጎ አድራጎት ድርጅት ከተወሰኑ ጓደኞቼ ጋር አቋቁመን በሱ ዙሪያ እንሰራ ነበረ።
ስሜ ነፍታሌም ፍቅሬ ይባላል። የአዲስ አበባ ልጅ ነው። የምሰራው ዲጂታል ማርኬቲንግ ላይ ነበረ። ጸደይ ግርማ እባላለሁ። የህግና የስራ ተጽዕኖ ባለሙያ ነኝ። የተለያዩ ድርጅቶች ውስጥ በሰብአዊ መብት ባለሙያነት፣ በአሰልጣኝነት፣ በተመራማሪነት አሁንም ደግሞ በተባበሩት መንግስታት የስደተኛ ከፍተኛ ኮሚሽን እየሰራሁ እገኛለሁ።
ያሲር ዮኒስ እባላለሁ። የድሬዳዋ ልጅ ነኝ። የምሰራው ጅጎል ሆስፒታል፣ ጥንታዊው የመጀመሪያ ሆስፒታል ሐረር ውስጥ የተቋቋመ በ1894 እዛ ነው የምሰራው። እዛ ሆስፒታል ውስጥ ላለፉት 9 ዓመታት እንደ ክሊኒሽያን፣ እንደ ሜዲካል ዳይሬክተር እንዲሁም ደግሞ እንደ ስራ አስኪያጅነትም ሰርቻለሁ።
ሁላችንም በጣም አመሰግናለሁ። ከ48 የአፍሪካ ሀገራት የመጡ ወደ 700 ሰዎች ናቸው በዘንድሮ መርሃ ግብር ውስጥ ተሳታፊ ሆኑት። እያንዳንዳቸው የራሳቸው ሀሳብ፣ የራሳቸው ፍልስፍና፣ የራሳቸው ልምድ ይዘው ነው የመጡት። እናንተ እንግዲህ እንደ አንድ ኢትዮጵያዊ ወጣት በዚህ መርሃ ግብር ላይ ስትገኙ ሰምታችሁት ይሄም አለ ለካ ወይንም እንደዚህ የሚታሰባል ወይ የምትሏቸው የተወሰኑ የሚረቡ ሀሳቦችን ወይም ቁም ነገሮችን ያገኛችሁ ይመስለኛል። በየራሳችሁ ዘርፍ ውስጥ ያገኛችኋቸውና የማትረሳቸውን ሀሳቦች አጋሩ። ከናኦሚ ልጀምር።
አመሰግናለሁ። በነበረን ቆይታ እርስ በርሳችን ከሌሎች አፍሪካ ሀገር ከመጡ ፌሎች፣ ወጣት ሊደሮች እንዲሁም ከየትምህርት ቤቶቻችን በጣም ብዙ ነገሮችን ቀስመናል። በጣም ፓክት የሆነ ፕሮግራም ነበር። ብዙ ነገር አግኝተናል። ጤና ፖሊሲ፣ ማህበረሰብ ጤና ላይ ብዙ ነገር ፍላጎት አለኝና በሱ ዙሪያ በጣም የተማርኩት የምለው ነገር በኮሚኒቲ ውስጥ በነበረን ቆይታ የተለያዩ በጣም ጥቂት የሚመስሉ ግን ልዩነቶችን ሲያመጡ የነበሩ ፕሮጀክቶችን አይቻሉ። ለምሳሌ በስነ ጾታና ወጣት ወይም አዶለሰንት በሚባሉት እድሜ ግሩፕ ዙሪያ ላይ ያጠነጠኑ የተለያዩ ክሊኒኮች ወይም ኮሚኒቲ ሴንተሮች ሊሆኑ ይችላሉ እና በጣም በትንሽ ፈንድ እንዴት አድርገው የጤና ትምህርትን እንደገና ለወጣት ተስማሚ የሆኑ የስነ ጾታ ሴንተሮችን እንዴት እንዳቋቋሙ እነዚህን ነገሮች ሳይ እንዲሁም ደግሞ አብረኝ ከነበሩ ፌሎች ውስጥ በሀገራቸው ከጅቡቲ ጀምሮ እስከ ጋና፣ ታንዛኒያ ከሎካል ኢኒሽቲቭ ተነስተው በጣም ብዙ የሰሩ ሰዎች ነበሩ እና ከእነሱም እንዴት እነዚህን ነገሮች ከትንሽ አንስቶ ኢምፓክት ማምጣት እንደሚቻል ብዙ ነገር ተምሬያለሁ።
ነፍታለም ፍቅሬ፣ አንተ እንግዲህ መረጃ ሳይንስ ላይ ነው እንቅስቃሴ የምታደርገው። ከሱ ጋር በተያያዘ ጭንቅላት ውስጥ የቀሩ የሌላ አገራትን ልምዶች ውስጥ ያጋራል።
በሁለት ዘርፍ ነው ማለት ከሌሎች አፍሪካ ወንድሞቻችን ጋር ጊዜ ሳሳልፍ ያየሁት ምንድነው ችግራችን በጣም ይመሳሰላል። የተማርኩት ነገር ምንድነው መክናየት አይፈጥሩም። ይሄ ነው ችግሩ፣ እንደዚህ ያደረግን ነው ነው የሚሉት። እሱ ለኔ ትልቅ ትምህርት ሆኗል። አንዳንዴ ኢትዮጵያ የራሳችን ደሴት ሆነን መስለና ቢያምናል እንጂ ብዙ ችግርኛ የሚያጋጥመን እነሱ የሚያጋጥማቸዋል። አቲቲዩዱ ግን ትንሽ ይለያል ብዬ አምናለሁ። እነሱ ሞ ሶልቭ ለማድረግ ይጥራሉ። ስለዚህ ከነሱ ምንማር መስለኛል። በበኩሌ አሁን የሄድኩበት ኖርዝ ዌስተርን ዩኒቨርሲቲ የሚባል ነው እና ከአሜሪካ ስር ዩኒቨርሲቲዎች አንዱ ነው። ይሄ ሪሰርች ኤንድ ዴቨሎፕመንት ላይ እና እዛ ያለን ኬሎግ ቢዝነስ ስኩል ነበርኩ። 6 ሳምንት ነው የቆየ ነው። እዛ አምሮ የተቀረጸው ኢንኩቤተር ምን ማለት እንደሆነ በደንብ የተረዳሁት ካገኘሁ ጊዜ ነው።
ኢንኩቤተር
የአንድ ሰውን ሀሳብን እንዴት አድርገን ነው እስከሚፈለፍል ምን ረዳው እና ሲረዳው ምንድነው የተለያዩ ፓርትነሮች እንዴት ነው የሚረዱት እነሱም እንዴት ነው ቤኔፊት የሚያደርጉት ነው።
እኔ የነበርኩት ነብራስካ ሊንከን ዩኒቨርሲቲ ነበር። እዛ ያሉት ነዋሪዎች ያላቸው ክብር ነብራስካ ዩኒቨርሲቲ እንደ አንድ ተቋም ሳይሆን እንደ ሁላቸውም ተቋም የሚቆጥሩት ነገር ባገኙት አጋጣሚ ሁሉ የሚደግፉበት ሁኔታ ይሄ የባለቤትነት ስሜታቸው በጣም ነክቶኛል። በተሰማራሁበት በሰብአዊ መብት በስርዓተ ጾታ ላይ እንዴት አስተሳሰብ መቀየር እንደሚቻል ችግሩን ገና ሳይሰማ ማህበረሰቡ እኔ ምን አደርጋለሁ ብሎ ያደረገውን ነገር ተገንዝቢያለሁ። የተለያየ አስተሳሰብ ካላቸው ፌሎች ጋር አብረን ስንማር እርስ በራሳችን ያለ መስተጋብር፣ እርስ በራሳችን የመማማር ሁኔታ፣ የሌሎች አፍሪካ ሀገሮችም የማናውቃቸው ብዙ ነገሮች ያውቀናል። ስለ ሀገራችን ያሉ ስርዓቶች፣ የሃይማኖት፣ የባህል የተለያዩ ልውውጥ መድረኮች ነበሩ። በዚህም ሀገራችንን በተቻለ መጠን አስተዋውቀናል። ሌሎች ሀገሮችም ያሉባቸውን ተግዳሮቶች እንዴት እንደሚያዩ እንዴት ሀገራቸውን እንደሚያስተዋውቁና እኛም እንዴት ማድረግ እንዳለብን ተምራለሁ።
ያሲር፣
እኔ ቴክሳስ ውስጥ ነበርኩና ሳውዘርን ሆስፒታሊቲ ነው ማለት ያየሁት። ለስራ ያላቸው ቁም ነገርኝነት ለሰዓት ብቻ ሳይሆን ለስራ ለሰው። ሌላኛው ደግሞ ማልቲ ዳይቨርስ የሆነ አይዲያዎች ያለ ስሜት ተሰሚታቸው እንዴት እንደሚያስተዳድሩ ትልቅ ትምህርትም የወሰድኩበት ነገሮች አሉ። ሌላው ደግሞ ሲስተሞቻቸውን በጣም አድንቄላቸው የደነቀኝና ኢቭን እኛ መውሰድ የምንችለው የኢኮኖሚክ ሲስተሞቻቸው፣ የግብይት ስርዓታቸው፣ የጤና ስርዓታቸው ስፔሻሊ ሆስፒታሎችን ለማግኘት በጣም ጎብኝተናልና የጤና ስርዓታቸው እንደ ኩባባት ሆነ ስርዓቱ እንደ ከሲስተም ዋይዝ ደረጃ ያለው አመላለስ ስርዓታቸው ይመስላል። ከቴክኖሎጂ ጋር ከእድገት ጋር በሚሄድም ዋናው ግን ትልቁ ነገር ምንድነው ሶፍትዌራቸው ነው። ሶፍትዌራቸው በጣም ጠንካራ ነው ማለት አስተሳሰባቸው፣ አቲቲዩዳቸው ላላቸው ነገር ከባድ ነው። ከፖሊሶች ጋር እንዞራለን። በዛ ላይ አንዱ ሲያጠፋ ኦልሞስት ዊድን 3 ሚኒትስ አስቆመው፣ መጣ፣ ትኬት ሰጠው፣ አለቀ። ሌላ ምንም ነገር አልነበረም። አይ ዊሽ ይሄ ሐረር ላይ ድሬዳዋ ላይ ባይሆን ደስ ይለኛል።
ይሄ ግብላይነት እና የጸጥታ ሁኔታ
በጣም በቃ በጣም ደስ ይለኛል።
እንግዲህ ከኢትዮጵያን የመጣችሁት ኢትዮጵያ ባለፉት ጥቂት ዓመታት ፖለቲካ የወለዳቸው ኢኮኖሚውም እንዲሁም ማህበረሰቡ በአጠቃላይ የፈጠራቸው ችግሮችን አስተናግዳለች። ኢትዮጵያ ከግማሽ በላይ እንግዲህ ወጣት የሚኖርባት ሀገር ናት። አሁን ያለውን ችግር የሚቀርፉ የተሻለች ኢትዮጵያን ለመፍጠር የሚያግዙ ሀሳቦችን በቆይታችሁ ውስጥ ከሌሎች ሰምታችኋል ወይ?
ሰምተናል። አንደኛው አሁን ይሄ አሁን ካለው ፖላራይዜሽን አንዱ ትልቁ ተብሎ በእንግሊዝኛ ተርሞ ፖፑሌሽን ዲቪደንድ ይባላል። እና ባደገ ቁጥር እና እንደዚያውም የሞት ደረጃ ሲቀንስ ጥሩ እንድቅድም ጋርኩ ብዙ ወጣቶች ይፈጠራሉ። ጉልበት ያላቸው ሞቃት ኢነርጂ ያላቸው ወጣቶች ይኖራሉ። አጣጣይ ላይ ኢኳል የሆነ በፖሊሲ ደረጃ ብቻ በማተጋባር ላይ ስራ አጥነት ሲበዛ፣ የሪሶርስ አንኢኳል መካፈል ሲበዛ ቁጭትና ቁጣን ያስከትላል። ስለዚህ ወጣቶች ናቸው። ወጣት ደግሞ ሲቆጣ እያየነበት ደረጃ እኛ እያየነው ነው። ሌሎች ሀገሮች እንደ ቻይና አይነት ወይ ደግሞ እንደ ኮሪያ እንደ ቬትናም እነዚህ ወጣቶቻቸውን ወደ ስራ በማስገባት በትምህርት በመያዝ አሁን ያሉበትን ሀገር እንዲቀይሩ ነው ያደረጋቸው። ስለዚህ አሁን አንደኛው ትልቁ ነው እንደ ኢትዮጵያ በፖሊሲ ደረጃ ጥሩ ጥሩ ፖሊሲዎች አሉ፣ ግን ተግባራዊ ናቸው ወይ ማለት ላይ ለምሳሌ ከትምህርት እንጀምራለን። በትምህርት ከጥራት ጋር ከትምህርት ስርዓት ብቻ ሳይሆን ጥራት ራሱ። ከዛ ሁለተኛ የስራ ፈጠራ እድልና ማርኬቲንግ ላይ አብዛኛው ወጣቶች ስራ አጦች ናቸው። ስለዚህ ስራ አጥ ሲሆን ለተለያዩ መጥፎ ነገሮች ይጋበዛሉ። ከሱስ ጀምሮ ወደ ሌላ ይጋበዛል። የራበው ወጣት ደግሞ የሚይዘው ነገር እንደሌለ በአይናችን ያየንበት ነገር ምን ያህል ጥፋቶች እንደሰሩን ባህር ላይ ስፔሻሊ ጤና አመራር ነኝ ስለስከጅ ያለው ራሱ ምን ያህል ቻሌንጅ እንዳነበር ለምን ከመፈናቀሉ ጀምሮ በጣም ይከብድ ነበር። አብዛኛው ደግሞ ቪክቲሞቹ ወጣቶች ናቸው። የሚጠቃውም ወጣት ነው። የችግሩ ቀበጥቀበሽ በመጀመሪያ ደረጃ ወጣትን ህፃናቶች ናቸው እና እናቶች ናቸው። አብዛኛው እናቶችም እንደዛ ይቆጣሉ። ስለዚህ ምን ያህል የወጣት ጉልበት ኃይል እንዳለውና ወጣትን ከተጠቀምን ኢትዮጵያ እንዴት እንደ ሀገር መቀየር እንደምንችል እነዚህ ኮንሴፕቶች ያየንበት ነው። ቲዮሪቲካል አይደለም ፕራክቲካሊ ስፔሻሊ በሳይት ቪዚቶች። ሁለተኛ ነገር ደግሞ እንደዛው የሰርቪስ ኢንስቲትዩሽናቸውን ጎብኝቻለሁ። የለበክ ከዛ ሀገር ለበክ ቴክሳስ ቴክ ዩኒቨርሲቲ ያዘጋጀው ነው። ዲቴክሽን ሴንተሮቻቸው አይተናል። ስለዚህ በጣም የመታሰር ሰርኩሌሽን ነበራቸው እንዴት እንደቀነሱት። ስለዚህ ከታዱሎ ኢኒሼቲቭ ለሱሰኞችና ለወጣቶች ስፔሻሊ የሆነ ፕሮግራም አላቸው። ተመልሶ ሰርቪስ እንዳይገቡና ከወጡ በኋላ ፕሮዳክቲቭ እንዲሆኑ የራሳቸው ፕሮግራሞች አላቸው። ስለዚህ ማሰር ብቻም ሳይሆን የታሰረበትን ምክንያት ከምንጩ ማያደርጉታል። ስለዚህ ከሱ ጋር ያሰ ስታየው እነዚህ ነገሮች ምን ያህል ላይ ትናንሽ ሊመስሉ ይችላሉ፣ ግን ኢምፓክታቸው በጣም የጎላ ነው ማለት ይችላል።
ጸደይ
ሴኔተር የመተዋወቅ እድል ነበረን። ብዙ ሲስተሙ እንዴት እንደሚሰራ የተለያዩ ገለጻዎች ተደርገውና የተለያዩ ኢቨንቶች ላይ መሳተፍ የከተማው ነዋሪዎችን በተወሰነ መልኩ የማናገር እድል ነበረን። ከዚያ የተማርኩት ምንድን ነው እንደ ግለሰብ የራሳቸውን ሪስፖንሲቢሊቲ የሚወስዱ ሰዎች ለምሳሌ ያክል ያሉ ክፍተቶችን አይተው እኔ ምን ማድረግ እችላለሁ የሚለውን ነገር ወስደው አካባቢያቸውን ሁኔታቸውን የቀየሩ የተለያዩ ችግሮች መፍትሄ የሰጡ አብሮን የነበሩ ፌሎች ነበሩ። እዛም የተዋወቅ ናቸው የህግ አውጪ የተለያየ ቦታ የሚሰሩ ባለሙያዎች ነበሩ። ይህንን ክፍተት እኔ ምን አደርጋለሁ አሁን እኔ የምሰራበት ጾታን መሰረት ያደረገ ጥቃት ላይ ነው። እዛ ላይ ሁልጊዜ ለምሳሌ አክል እንሰበሰባለን፣ የተለያዩ ነገሮች ይደረጋሉ፣ የሚመለከታቸው አካላት የሆነ ነገር ማድረግ አለባቸው ይባላል። የሚመለከታቸው አካላት ግን እኛ ነን። ስለዚህ በግለሰብ ደረጃ ማድረግ የምንችላቸው የተለያዩ ነገሮች አሉ። ትኩረት ሰጥተን ብንሰራ ብያስባለሁ። እንደ ግለሰብ መረጃዎችን ስንወስድ መረጃ ስናስተላልፍም መጠንቀቅ አለብን።
ምሳሌ ሳይመን ሲኒክ የሚባል አለ የታወቀ እነዚህ ሊደርሺፕ ላይ የሚያወራና ምን ይላል? መሪን አትከተል የመሪውን ሀሳብ ተከተል ይላል። ለምን? የፈለገ አይነት መሪ ሰው ነው፣ ሰው ይሳሳታል፣ አንድ ቦታ ላይ ሊያስኮርፈን ይችላል፣ እንደ ሰው ማለት ነው። ሀሳብ ግን ከተከተልክ ማንም ሰው ይሁን ያንን ሀሳብ ያንተ ሀሳብ አድርገን ነው የምትከተሉ። የኢትዮጵያ ህዝብ እውነቱን ለመናገር ጥሩ ነው፣ ሰው ነውና ጥሩ ሀሳብ መከተል ይፈልጋል። ያንን ሀሳብ ከተከተለ ወጣቱ የራሱ አለቃ ከሆነ ወደፊት ችግር ጊዜ ካሳለፍን በኋላ ወደ ጥሩ መንገድ ምን ይደምሰን።
አሁን ያለንበት የሀገራችን ሁኔታ እድልና አቅም ሊገናኙ በጣም ጥቂት የቀራቸው ጊዜ ይመስለኛል። እና ይሄንን ዊንዶ መምላት የሚችለው የእውነት ወጣቱ ብቻ ይመስለኛል። አሁን ባለንበት ሁኔታና የተሻለ የመናገር መብታችን የተጠበቀበት ጊዜ ነው። እና ሁላችንም በተሰማራንበት ዘርፍ ከጤና እስከ ኤጁኬሽን እስከ ቴክኖሎጂ ማንኛውም የስራ ዘርፍ ላይ ፖሊሲዎች ኢምፓክት እንዳላቸው እናውቃለን። ይሄንን ፖሊሲ ደግሞ መጠምዘዝ፣ ማዞር፣ ሞዲፋይ ማድረግ የምንችልበት እድል ተሰጥቶናል። ከፊታችን የሚመጣ ምርጫ አለ። ዚያገር እኔ ዩኒቨርሲቲ ኦፍ ዳላዌር ነበር ላለፉት 6 ሳምንት የቆየሁትና በቆይታዬ የሴኔተሩ ዲሲ የሚቀመጠው ሴኔተር አግኝቶን ነበርና ህዝቡ መሪዎቻቸውን እንዴት አካውንታብል እንደሚያደርጉ የሲስተማቸው ጠንካራ መሰረት ይመስለኛል ግልጽነትና ተጠያቂነት የሰፈነበት ሀገር ስለሆነ ፓወር ባንድ ሰው እጅ እንዳይሆን ይሄ ሁሉ ጊዜ ኢንሹር ያደረገ ይሄዳል ይሄንን ደግሞ የሚያደርገው ህዝቡ ነው specifically ወጣቱ ነው ስለዚህ እኔም ለራሴም እንደ decision was a dream ሄደው ለሚሰማውም ሰው መናገር መፈልገው negative ነገሮቻችንን እንደ fuel እንጠቀማቸው እድላለን እድላችንን really እንጠቀም ማለት በነበርንበት ጊዜያት ውስጥ ምርጫ ተጠያቂነት እና ግልጽነት የሚባሉት issues ቀላል አልነበሩም እና አሁን ጥሩ ተስፋ አለ ይሄንን opportunity seize አድርገን የኡነት መሪዎቻችንን እንድንጠይቅበትን እናናገርበትን መንገድ እንፍጠር እነዚህን platforms በተሰማራንበት ሰዓት
አድማጮቻችን በማዳመጥ ላይ ያላችሁት ዘንድሮ በነበረው የማንዴላ ዋሽንግተን የወጣቶች የጉድኝት ወይንም የተስስር መርሃ ግብር ላይ ኢትዮጵያን ወክለው ከተገኙት ወጣቶች ጋር የተደረገን ውይይት ነው። እንግዶቻችን የጤና ባለሙያዎቹ ናኦሚ አስተግድና ያሲር የኖስ፣ የህግ ባለሙያና የሰብአዊ መብት ተሟጋች ጸደይ ግርማ እንዲሁም የመረጃ ሳይንስ ባለሙያው ንፍታሌም ፍቅሬ ናቸው። ወደ ሀገር ቤት በምትመለሱበት ጊዜ በጥቂት ጊዜያት ውስጥ ሰርታችሁ የምታሳዩት ወይንም ደግሞ የምትሞክሩት አዳዲስ ነገር እንዳለ ሰምቻለሁ ወይንም እንድትሞክሩ ይጠበቃል። በምን ዙሪያ ላይ ልትሳተፉ ልትንቀሳቀሱ አስባችሁ? ከናኦሚ ልጀምርና የቀለም ትምህርት ያመራር እንዲሁም ደግሞ የተሰፈር ስልጣናዎችን ይወሰድሽበት ዘርፍ አለ። ከዛ ጋርም የተያያዘ ሊሆን ይችላል። ከዛ ውጪም ባሉት ጉዳዮች ላይ ምን ሰሪ አሰብሽ ወደ ሀገር ቤት በምትመለሽበት ጊዜ?
ከዚህ ኤክስፒሪየንስ ላይ የወሰድኩት ነገር አድቮኬሲ ምን ያክል አቅም እንዳለው ነው። ድምጾች አቅም አላቸውና ኤቪደንስ የተደገፈ መረጃን አጥብቆ የያዘ ድምጽ ረጅም ርቀት ይጓዛል። እኔ በጤና ፖሊሲ ዙሪያ በጣም ብዙ የማያቸው ክፍተቶች አሉኝ። እንደ ማንኛውም አፍሪካ ሀገር ሸርም እናደርገው ብዙ ቻሌንጆች አሉንና ለዚህ ደግሞ መፍትሄ ይሆናሉ ብዬ ማስባቸውም የራሴ ሐሳቦች አሉኝና እነሱን በማገኘው ፕላትፎርም ኤክስፕሬስ ለማድረግ ጤና ለሁሉም የሚለውን መርህ የእውነት አድቮኬት ለማድረግ ዝግጁ ነኝ። ከዚህ ባለፈ አብሬ ከመሰራው ቻሪቲ አሶሲዬሽን ጋር ኢምፕሊመንት እናደርገው አንድ አዶለሰንት ሄልፕ ላይ ያለ ፕሮጀክት አለ። እሱንም ባገኘው ያቸው ግብአቶች የተሻለ ውጤት እንዲያመጣ አድርጌ እሱንም ለመጀመር ማስበው ነገር ነው ከኖርማል ስራዬ ውጪ።
ምሳሌ እኔ አክቹሊ እዚህ ከመምጣቴ በፊት እንደዛ አይነት ፕሮግራም ናይሮቢ ሄደን ነበር ሊድ ሪጅናል እና ከመጣው በኋላ ግን ያሰብኩትን አላሳካሁም። እውነቱን ለመናገር ከዛ አገር ቤት ከገባው በኋላ ከባድ ስለነበረ በሐሳብ ደረጃ አንድ ሰው ለማሳመን ከባድ ነው፣ ኢንቨስተር ለማሳመን ደግሞ 10,000 ጊዜ ከባድ ነበርና እቅዴም ነበር አሁን እንደገና የኦፖርቹኒቲ ተሰጥቶኝ ማንዴላ ፌሎሺፕ ስመጣ እንዳልሰነፍ ወይም ፌል እንዳላረግ ነበርና ራሴን አዘጋጀሁት። ነው ከመሄዴ በፊት አንድ ነገር ማዘጋጀት አለብኝ ልክ ስመጣ ዳይሬክት ኢምፕሊመንት ማረገው። ሶ ከመሄዴ በፊት ሚኒስትር ኦፍ ጆብ ክሪኤሽን ዶክተር ኤፍሬም ጋር ተነጋግረን ልክ ከተመለስኩ በኋላ የቱ ጋር ኮንሰንትሬት እንደማረግ በስንት ጊዜ ውስጥ ይሄ ነገር እንደሚመሰረት እዛም ይያለውም ከወርልድ ባንክ ጋር ከሌሎች ፕራይቬት ካምፓኒዎች ጋር ፓርትነሮች እንዴት እንደሚሆኑ እሱን ተዘጋጅቼ ነው። ስለዚህ አይ ቲንክ በፊትም አውርተነው ነበር ሁሉ ይሄ አይዲያ ፖዚቲቪቲው ምን አሜሪካ ያ ሲስተም ስላለ እነዚህ ሀገር ቤት ስንመለስ ሪያሊቲው ሲመጣ ምንድነው እንደማይችል ያወራንም ነበር ራሳችንም የተረዳዳ ሰፖርት ያደረግንም እዛም ከደረስን በኋላም ቶሎ ፍሩትፉል እንዲሆን መሄድ አለብን ያምናለሁ።
ስለዚህ
ያኔ እንኳን ከነሱ ለየት ይላል ይሄንን ብዬ አሁን ሊገልጸው ምችል በ90 ቀን ወይ በ100 ቀን ይሄን ሰራለሁ ብዬ ሊገልጸው ምችል ፕሮጀክት ገና አልቀረጽኩም። የምሰራውን ነገር ያሰብኩበት ነው። በዚህ ስልጣና የተለያየ ትራኮች አሉ። እኔ ነበርኩበት ሲቪክ ኢንጌጅመንት ነው
የህብረተሰብ ተሳትፎ የሚባለው።
እሱን በምን መልኩ ወደፊት ተገብራለሁ የተወሰኑ ሐሳቦች አሉኝ። መደምደሚያ ላገኘውላቸው ገና በውጥላ ያሉ ሐሳቦች አሉ። ግን ከዚህ ከፌሎሺፕ ዋና ያገኘሁት ነገር በየማስበው መሳሪያ ነው። የሆነ ማሳካት የምፈልገው ህልም አለኝ። እሱን እንዴት አሳካለሁ የሚለው ነገር ባለን ነባራዊ ሁኔታ ያሉ ነገሮች አሉ፣ ቻሌንጆች አሉ፣ ብዙ ነገር በማህበረሰብ ላይና የሆነ ነገር እዚህ ላይ ባያቅ የሆነ ነገር እዚህ ላይ ባያቅ ትላለ። ግን እዚህ ፌሎሺፕ ላይ ከመሳተፋችንም በፊት ከዚህ በፊት የተሳተፉ ልጆችንም ጠይቄ ነበር፣ ገለጻም ተሰጥቶን ነበር። ብዙ ችግሮች አሉ፣ ብዙ መስራት የምንችልባቸው ኤሪያዎች አሉ። ነገር ግን ስንመለስ የተነገረን አንደኛው ነገር ኢትዮጵያን በአንድ ቀን አትለውጧትም፣ ሁሉንም ችግር አትፈቱትም፣ እቅድ ይኖራችሁ፣ ስትራቴጂክ ፕላን ይኖራችሁ፣ ምን እንደምትሰሩ እወቁ። እኔ ከዚህ ፌሎሺፕ ያገኘሁት ምን እሰራለሁ የሚለውን ነገር ማወቅ ነው። እንዴት ሰራለው በምን ያክል ጊዜ ውስጥ አሳካዋለው እሱ በሂደት የሚሆን ነገር ነው ግን ለኔ የቀሰምኩት ያመራክህሎት በምን መልኩ ሌሎች አብሮኝ የነበሩ ልጆች በምን መልኩ ፕሮጀክቶችን እንዳሳኩ በራሳቸው የተለያዩ ድርጅቶች በምን መልኩ ይሰሩ እንደነበር ልምድ ቀስሜያለሁ። አሁን ከዛ በመነሳት የራሴን ሐሳብ
ያስየው
እዚህ ለወጣ አካባቢ የጀመርኳቸውና በሐሳብ ደረጃ በፕላን በፕሮፖዛል ደረጃ ያሉ ፕሮጀክቶች አሉ። ከሴቶችና ወጣቶች ህጻናት ጽፈት ቤት ጋር ላንድ ሴኩር አርገን ለመጀመር ትልልቅ ፕሮጀክት አለ። እሱ ምንድነው በዘነጾታ ለተቆጡ ማገገሚያ ቤተሰባዊም ነገርም በጣም እየበዛ ይገኛል ከመጥለፍ ጋር ከተያያዘ ማለት ነው። ስለዚህ እነዚህ ሰዎች ሼልተር አስፈልጋቸዋል። እንደዛው ደግሞ ብዙ ጊዜ እንደ ህክምናኛ የምናየው ህክምናውን ብቻ ነው። ታከመች ወይ? አዎ። ግን ከመታከም የበለጠ ማህበራዊና ስነልቦናዊ ድጋፍ ያስፈልጋቸዋል። ይህንም የሚያገኙበት የራሳቸው የሆነ ሴንተር ለማቋቋም የጀመርኩት ነገር አለ። ግን ይህን ስንሰራ ዋናው ትልቁ ነገር ኮላቦሬሽን ከማን ጋር? ከሁሉም ጋር። እዚህ ካሉት ራሱ ዋናው ትልቁ ሪሶርስ ያገኘሁት ነገር ከአፍሪካ ካሉ ያገኛቸው ጓደኞች በጣም ደሞስ ነው። ኢትዮጵያውያን የኔ ፌሎች ነው አሉሚኒዎች ነው ያሉት። ስለዚህ ትልቅ ሪሶርሶች አግኝተናል ማለት ነው። ከነሱ ጋር የአይዲያ ነው ይችላል። እንደዛው ደግሞ አካውንታብል ፓርትነሮችም አሉ። እንደዛው
ተጠያቂ
ያዎች። ስለዚህ ከነሱ ጋር አንዱ ዳውን ሲሆን ወይ ደግሞ ደከም ሲል ወይ ደግሞ ሰነፍም ሲል ከነሱ ጋር ኢቨን ምን እንደጋገፈበትም ኢቨን ፕላትፎርሞችን ያብራናል።
አድማጮቻችን አብረውን የነበሩት የዘንድሮ የማንዴላ ዋሽንግተን የወጣቶች የጉድኝት አለም የተሰስር መርሃ ግብር ተሳታፊ የነበሩ ወጣቶች ነበሩ። በእናንተ ስም እናመሰግናለን። በነገራችን ላይ ይህ ውይይት በመስል ተቀናብሮ በድረገጻችን ላይ ስለሚገኝ እንድትጎበኙት በዚሁ አጋጣሚ እንጋብዛለን። ሰናይ ምሽት።
ሀብታሙ ስዩምንና እንግዶቹን ወጣቶቹን እናመሰግናለን። የተከበራችሁ አድማጮች በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ታገኙናላችሁ። እያስተናገድኳችሁ ያለሁት ቆንጂት ታዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። በቅዳሜ ዝግጅታችን ተከታዩ የሙዚቃ ቃና ነው። ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ መኮንን ቆየት ካሉ ዜማዎች ድግሱ ጋር ይጠብቃችኋል። ወደዚያ እንሻገር።
Oh yeah, oh yeah, spotlight on the ቆየት ባለ ስዊት ሆል ሙዚክ በተሰኘው የአርተር ኮንሊ ዜማ ነበር የምሽት ፕሮግራማችንን የጀመርነው። አርተር ኮንሊ ይቺ የሰማችኋት ነጠላ ዜማ ነበረች በዓለም ዙሪያ ስሙ እንዲታወቅ ያደረገችው። የዚህ ዜማ ቅጂ ከአንድ ሚሊዮን በላይ የተሸጠ ሲሆን በዩናይትድ ስቴትስና በአውሮፓ የሙዚቃ የቢልቦርድ ሰንጠረዥ ላይ የበላይነትንም ይዞ ነበር። አርተር ኮንሊ እንደ አውሮፓውያን አቆጣጠር በ2003 ነው ከዚች ዓለም የተለየው በ57 ዓመቱም። የክብር ሰላምታዬን አረሳሁትም። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ ሙዚቃ ቀን አድማጮች፣ እንደምን ሰነበታችሁ፣ እንደምን አመሻችሁ። ለሳምንታዊ የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። በዛሬው ፕሮግራም ዘና ብላችሁ የምታደምጧቸው የተመረጡ ዜማዎችን ስቱዲዮ ይዤ ገብቻለሁ። መልካም ቆይታ ከሙዚቃ ቀና ጋር እንዲሆንላችሁ እየተመኘው ፍሪዌይ ኦፍ ላቭ የተሰኘውን የአሪታ ፍራንክሊንን ዜማ አሰማችኋለሁ።
Go! Come on, baby!
Freeway of Love የተሰኘውን የአሪታ ፍራንክሊንን ዜማ ነበር ያደመጥነው። በአድናቂዎቿ የሶሎዋ ንግስት ተብላ የምትጠራው አሪታ ፍራንክሊን በመንፈስ ቴነሲ ግዛት ሲሆን የተወለደችው፣ ከአርባ በላይ የሚሆኑ የዜማ አልበሞችን በገበያ ላይ አውላለች። ከ75 ሚሊዮን በላይ የአልበም ቅጂ በዓለም ዙሪያ ትሸጣለች። እንደ አውሮፓውያን አቆጣጠር በ2005 ለአሜሪካን የሙዚቃ እድገት ላደረገችው አስተዋጽኦ ፕሬዚዳንት ጆርጅ ደብልዩ ቡሽ የአገሪቷን ታላቅ ሜዳሊያ አንገቷ ላይ አጥለቀውላታል። የግራሚ አዋርድ ሽልማቶችን ጨምሮ የበርካታ ሽልማቶችም አሸናፊ ነች። የተከበራችሁ የሙዚቃ ቀን አድማጮች፣ እስቲ ከሶል ዜማ ወጣ አንበልና ወደ ካንትሪ ዜማ እንግባ። የካንትሪ ዜማ ሲነሳ መቼም በመጀመሪያ ስማቸው የሚታወሰን ሁለት ሰዎች ናቸው፣ ኬኒ ሮጀርስ እና ዶሊ ፓርተን። እነዚህ ሁለት ሰዎች የካንትሪ ዜማ በዓለም የሙዚቃ አድማጮች ዘንድ ተወዳጅነት እንዲያገኝ ትልቅ አስተዋጽኦ አድርገዋል። እንደ አውሮፓውያን አቆጣጠር በ1938 ሂውስተን ቴክሳስ የተወለደው ኬኒ ሮጀርስ ወደ 32 የሚጠጉ የስቱዲዮ አልበሞችን ከሌሎች ድምጻውያን ጋር በመሆን ደግሞ ወደ 49 የሚጠጉ አልበሞችንና በአልበም ያልተካተቱ በርካታ ነጠላ ዜማዎችን አውጥቷል። ካወጣቸው አልበሞች መካከለ 21ዱ በአሜሪካን የካንትሪ ሙዚቃ ሰንጠረዥ ላይ ለአንደኝነት ደረጃ በቅተውለታል። በዩናይትድ ስቴትስ ብቻ ከ68 ሚሊዮን በላይ የአልበም ቅጂ ሸጧል። እስቲ በመቀጠል ደግሞ ወደ ኬኒ ሮጀርስ ዜማ ልውሰዳችሁና ሰሞን ኢዝሚ የተሰኘውን ዜማውን ላሰማችሁ።
Aluminum cans and cigarette butts lying in the sides of the streets. Baseball field in the county park, buried in a blanket of weeds. There's a swastika spray from an aerosol can displayed on the overpass. Driving around, it's easy to see this town's going down. Somebody should do something about it. How hard could it be? Somebody should do something about it. Maybe that someone is me. A couple into Ferguson's grill. The door swung back in my face. Closed my eyes, but I felt the stares when I bowed my head to say grace. Watched the table of suits stiff the waitress a tip like they didn't have a nickel to spare. Out in the heat, rising on Main Street, but I felt a chill in the air. Somebody should do something about it. How hard could it be? Somebody should do something about it. Maybe that's something.
Someone is me. የተሰኘውን የውቁን የካንትሪ ዜማ አቀንቃኝ የኬኒ ሮጀርስን ዜማ ነበር ያደመጥነው። የኬኒ ስም ሲነሳ የእሷም ስም መነሳቱ አይቀሬ ነው። የዶሊ ፓርተን እንደ አውሮፓውያን አቆጣጠር በ1946 በቴነሲ ግዛት ነው የተወለደችው። ወደ 42 የሚሆኑ የስቱዲዮ አልበሞችን አውጥታለች። 41 የሚሆኑት አልበሞቿ በካንትሪ ቢልቦርድ ሰንጠረዥ ላይ ከአንደኛ እስከ 10ኛ ያለውን ደረጃ ይዘውላታል። ዶሊ ለ46 ጊዜያት ለግራሚ ሽልማት ታይታ 8ቱን አሸንፋለች። እስቲ እቺ ታዋቂ ሀገረሰብ የዜማ ቀንቃኝ ከተጫወተቻቸው በርካታ ዜማዎቿ መካከል ጆሊን የተሰኘውን ዜማዋን እናድምጣለን።
Jolene, 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 I'm begging of you, please don't take my man. Jolene, 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 please don't take him just because you can. Your beauty is beyond compare, with flaming locks of auburn hair, with ivory skin, eyes of emerald green. Your smile is like a breath of spring, your voice is soft like summer rain, and I cannot compete with you, Jolene. He talks about you in his sleep, and there's nothing I can do to keep from crying when he calls your name, Jolene. I can easily understand how you could easily take my man, but you don't know what he means to me, Jolene. Jolene, 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 I'm begging of you, please don't take my man. Jolene, 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 please don't take him just because choice of men, but I could never love again. He's the only one for me, Jolene. I had to have this talk with you. My happiness depends on you and whatever you decide to do, Jolene.
ታዋቂዋ የካንትሪ አቀንቃኝ ዶሊ ፓርተን ነበረች ጆሊን እያለች የተጫወተችልን። ይህ ዜማ እንደ አውሮፓውያን አቆጣጠር በ1973 ነው የወጣው። የዚህ ዜማ ደራሲም ራሷ ዶሊ ፓርተን ነበረች። የተከበራችሁ የሙዚቃ ቃና አድማጮች፣ ፊት ለፊት ያለው የግርግዳ ሰዓት ደሳለኝ ሰዓት እየተገባደደ ነው እያለኝ ነው። ስለዚህ ሄይ ሶል ሲስተር በተሰኘው በኤ ትሬን ዜማ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው።
ክቡራትና ክቡራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እሁድ በራዲዮ መጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታለን። ፕሮዲሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ቆንጂት ታየ ነኝ። ሰላም፣ በደህና አደሩ።